Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረገውም እዚህ ጋቢና አብራኛለች።
እንደምናመሻችሁ። በዛሬው የጋቢና ዝግጅታችን አስቀድመን ወደ 4 ኪሎ እናመራለን። ህዝብን ከህዝብ የመለያየትና የተሳሳተ ፖለቲካዊ አስተሳሰብና ኪራይ ሰብሳቢነት በኦሮሚያና በሶማሌ ክልሎች መካከል ለተፈጠረው ግጭት ዋነኛ ምክንያቶች እንደነበሩ የኢትዮጵያው ጠቅላይ ሚኒስትር ተናገሩ።
ይሄኛውን የኔ ያኛውን የዛኛው ህዝብ እያደረገ በመከፋፈል በህዝቦች መካከል ያለውን የነበረ መስተጋብርም ጭምር ለማፍረስ የሚሰሩ ኃይሎች በመኖራቸው ምክንያት ነው።
የጠቅላይ ሚኒስትሩን ቃል ሰምታችኋል። እናንተስ ምን ትላላችሁ? ተጠያቂው ወይም ተጠያቂዎቹ እነማን ናቸው? ምክንያቱስ ምንድን ነው? በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ስጡን። በሌላኛው ዘገባ የስኳር እጥረትን ለመቃወም በአምቦ ከተማ ለሰልፍ የወጡ ሰዎች ላይ ተኩስ በመክፈት የመከላከያ ሰራዊት አባላት 10 ሰዎችን መግደላቸውን የከተማዋ ባለስልጣን ገለጹ።
መከላከያ ሰራዊቶች ናቸው የገደሉት። በአጠቃላይ ደግሞ ጸጉራቸው ላይ በቀይ ኩፍያ ያላቸው እና አሉ ሌሎችም ደግሞ ከሆሚቾ የመጡት አሉ። በአጠቃላይ አሁን የተለያዩ እንትራን አንድ አጋዝ ምናምን ብቻም አይደለም የተለያዩ ናቸው እነሱ።
የአምቦ ከተማ ኮሚኒኬሽንስ ጉዳዮች ኃላፊ አቶ ጋዲሳ ደሳለኝ ለአሜሪካ ድምጽ የተናገሩት ነው።
በሌላኛው ዘገባችን 5 ኢትዮጵያዊ ሙዚቀኞች ደግሞ ለአፍሪካ ሽልማት ታጭተዋል። እንግዳለን።
አንድ ኢትዮጵያዊ ድምፃዊ ወይ ሙዚቀኛ ከዜሮ እስከ መቶ ያለችዋን መንገድ ብቻውን ነው የሚጓዘው። ራሱ ዜማ ይገዛል፣ ግጥም ይገዛል፣ አቀናባሪ ጋር ሄዶ ይከፍላል። ከዛ ሲዲውን ይዞ ሄዶ መርካቶ ላሉ ሙዚቀኞች ይሸጣል። ከሸጠ በኋላ ሬዲዮ ለሬዲዮ ይዞራል፣ ቲቪ ይዞራል፣ ቪዲዮን ይሸጣል። ይህ ሁሉ ጉዞ እንዳለ መታደል ሆኖ ብቻውን ነው የሚጓዘው።
እንግዲህ ይህንን አስቸጋሪ የሆነ ጉዞ የሚያብራራልን ሄኖክ ማህሪ ነው፣ የጋቢና እንግዳችን ይሆናል። በትናንትናው ዕለት ያቀረብናት የጋቢና ሌላኛዋ እንግዳችን ህሊና ተፈራ የጋዜጠኝነትና ሌሎች ስራዎቿን አስመልክቶ የምትለን አላት።
ህልሜን መከተል የትም ብሄድ አትላንቲክ ብሻገርም ኢትዮጵያም ብሄድም የትም አገር ብሆን እኔ ነኝ ህልሜ፣ የትም ሊከተለኝና ልከተለው ይገባል ነው።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የሶማሊያው ፕሬዚዳንት መሐመድ አብዱላሂ ሰሞኑን ወደ ኢትዮጵያ የመጡት በአልሸባብ ላይ ከሚካሄደው ውጊያ አንጻር ይበልጥ ድጋፍ ለማግኘት ጭምር መሆኑን የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም አስታውቀዋል።
ድጋፍ ጠይቋል። ኢትዮጵያ አሁን የምትገልጸው ድጋፍ አለም ወታደሮቿን በማሰማራት ገልጻለች። የሰላም አስከባሪ ኃይል እዛ አለ። የሶማሊያ የጸጥታ መዋቅር እንዲጠናከር ድጋፍ ታደርጋለች። በሁለቱ ሀገሮች መካከል ያለውን ፖለቲካዊ፣ ኢኮኖሚ ግንኙነት ለማጠናከር ጥረት እያደረገች ነው። ፕሬዚደንቱ ከዚህ በፊት ኦፊሴላዊ ጉብኝት አድርገዋል፣ አሁንም ቆይታ አድርገዋል እና ይሄ የሰሞኑ የእሳቸው የአዲስ አበባ ቆይታ ኢትዮጵያና ሶማሊያ የዲፕሎማሲያዊ ግንኙነት ጥንካሬ ማሳያ ተደርጎ ሊወሰድ ይችላል።
ፕሬዚዳንቱ ወደ አዲስ አበባ የመጡት በሞቃዲሾ ጥቃት ከተፈጸመ ከቀናት በኋላ ነው።
ኬንያ ውስጥ ዛሬ የተካሄደው የፕሬዝዳንታዊ ማጣሪያ ምርጫ በፖሊሶችና በተቃዋሚዎች መካከል ግጭት አስከትሏል። ተቃዋሚዎች በሚበዙባቸው አካባቢዎች ደግሞ የምርጫ ጣቢያዎች ሳይከፈቱ ቀርተዋል። የምርጫ ኮሚሽን ኃላፊ ዋፉላ ቼቡካቲ በምዕራብ ኬንያ ተቃዋሚዎች በሚበረቱባቸው 4 ወረዳዎች ላይ በጸጥታ ተግዳሮቶች ምክንያት ምርጫው እስከ መጪው ቅዳሜ ድረስ እንዲዘገይ መደረጉንም አስታውቀዋል። ኪሱሙ ላይ በፖሊሶችና በተቃዋሚዎች መካከል በተነሳ ግጭት አንድ ሰው በተኩስ መገደሉን ፖሊሶች ገልጸዋል። በርካታ የኪሱሙ የምርጫ ጣቢያዎች ተዘግተዋል። የምርጫ ባለስልጣኖችም ሊገኙ አልቻሉም። ናይሮቢ በሚገኘው ደሳሳ ሰፈር ኪቤራ ተቃዋሚዎች በምርጫ ጣቢያው ፊት መሰናክል ለመስራት ሲሞክሩ ፖሊሶች እምባ አስመጪ ጋዝ ተኩሰውባቸዋል።
በስተመጨረሻም የኩርድ መሪዎች ግጭትን ለማስወገድ ስንል መነጋገሩን በመምረጥ ለነጻነት ያካሄድነውን የህዝበ ውሳኔ ምርጫ ውጤት ልናቆየው እንችላለን ሲሉ ለኢራቅ መንግስት ያቀረቡትን ሐሳብ የኢራቅ ጠቅላይ ሚኒስትር ሃይደር አላባዲ አልተቀበሉትም። መንግስታቸው ሊቀበል የሚችለው የህዝብ ውሳኔውን መሰረዝና የሀገሪቱ ህገ መንግስትን ማክበር ብቻ ነው ሲሉ ጠቅላይ ሚኒስትሩ አስተውቀዋል። ለምሽቱ ያዝናቸው ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ህዝብን ከህዝብ ለመለያየትና የተሳሳተ ፖለቲካዊ አስተሳሰብና ኪራይ ሰብሳቢነት በኦሮሚያና ሶማሌ ክልል መካከል ለተፈጠረው ግጭት ዋነኛ ምክንያቶች እንደነበሩ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ዕለት ለህዝብ ተወካዮች ምክር ቤት ተናግረዋል። መለስካቸው አማሃ ተከታትሏል።
ፖለቲካዊ ምንጩ ህዝቦችን በአንድ አይን የማያይ አመራርም ሆነ የፓብሊክ ሰርቪስ ሰራተኛ፣ የጸጥታ ተቋም አካላት በሚኖሩበት ጊዜ ህዝቦች በየትኛውም አካባቢ ቢኖሩ ያው የኔ ናቸው የማይል ይሄኛውን የኔ ያኛውን የዛኛው ህዝብ እያደረገ በመከፋፈል በህዝቦች መካከል ያለውን የነበረ መስተጋብርም ጭምር ለማፍረስ የሚሰሩ ኃይሎች በመኖራቸው ምክንያት ነው። ይሄ ፖለቲካዊ ምክንያት መፈታት አለበት። በወሰን አካባቢዎች ላይ በምንመጣበትም ጊዜ ድርጅታችን ኢህአደግም ሆነ የፌዴራል መንግስቱ ያስቀመጣቸውን ህዝብን ማዕከል ያደረገ የፌዴራል ስርዓት አደረጃጀትን እየተወ መሬትን ማዕከል ያደረገ አስተሳሰብ ስላለና ህዝቡ ከመሬቱ ተነጥሎ መታየት የሚገባ ሆኖ ሲያበቃ ይሄንን አስተሳሰብ የሚያራምዱ ኃይሎች በመኖራቸው ብለን አስቀምጠናል። ስለዚህ የተለየ ነገር ስለተከሰተ ሳይሆን በዚህ አስተሳሰብ ዙሪያ ያደረግነው ትግል ደካማ መሆኑ የዛ ውጤት ተደርጎ ነው መወሰድ ያለበት። ይሄ ፖለቲካዊ ምክንያት ካልተፈታ ግጭቶች ይቀጥላሉ።
ጠቅላይ ሚኒስትሩ ሌላው ለግጭቱ መንስኤ ነው ያሉት ደግሞ ክራይ ሰብሳቢነት በአካባቢው የተንሰራፋ መሆኑን በመግለጽ ነው። ምሳሌዎችንም እያነሱ ይህን ጥቅም ለማስጠበቅ እየተከናወኑ ናቸው ያሏቸውን ድርጊቶች ይዘረዝራሉ።
በዚህ አካባቢ የሚካሄደውን የጫት ንግድ በምናይበት ጊዜ የጫት ንግዱን ሞኖፖሊ ለመያዝ የሚደረገው ሩጫ ለዚህ ግጭት ብሔራዊ መልክ እንዲይዝ አድርጎታል። ሁለተኛ፣ በዚህ መስመር ላይ የሚያልፈው የጥቁር ገበያ የዶላር በተከታታይ ባደረግናቸው ኦፕሬሽኖች ከዚህ መስመር በአንድ ወር ጊዜ ብቻ 2 ሚሊዮን ዶላር ይዘናል። ስለዚህ በዚህ አካባቢ የሚመላለሰው የጥቁር ገበያ የኮንትሮባንድ እንቅስቃሴ የብሔር መልክ እንዲይዝ ተደርጓል። ምክንያቱ ደግሞ እንደዚህ ካልተደረገ በስተቀር ግጭቶቹ ካልተፈጠሩ በስተቀር እነዚህ ጥገኛ ኃይሎች ይሄንን ንግድ የማስቀጠል እድላቸው በሰላማዊ ሁኔታ ሊቀጥል እንደማይችል ስለሚያውቁ ነው። አለመረጋጋት ባለ ቁጥር ይሄንን ንግድ ለማስቀጠል የሚቻል መስሎ የሚታያቸው ጥገኞች በየጊዜው በሚያደርጉት ፍጥጫ የብሔር መልክ እንዲይዝ ያደረጉት ግጭቱ እንዲፈጠር ሆኗል።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Dire Dabe, hello Shinni. Gabina VOA, Gabina, Gabina, Gabina. Waxa dhageysanaysan Gabina VOA, Gabina, Gabina, Gabina.
ወደ ተከታዩ ዘገባችን እናልፋለን። የስኳር እጥረትን ለመቃወም በአምቦ ከተማ ለሰልፍ የወጡ ሰዎች ላይ ተኩስ በመክፈት የመከላከያ ሰራዊት አባላት 10 ሰዎችን መግደላቸው የአምቦ ከተማ ኮሚኒኬሽን ጉዳዮች ኃላፊ ለአሜሪካ ድምጽ ተናግረዋል። ከ15 ሰው በላይ ቆስሏል ብለዋል። የሰራዊቱ አባላት እርምጃን ተከትሎ ሰልፈኞች በቁጣ የጭነት መኪናዎችን ማቃጠላቸውን ቃል አቀባዩ ተናግረዋል። የአሜሪካ ድምጽ ያነጋገራቸው የከተማ ነዋሪዎች ለሰልፍ የወጡት የስኳር እጥረትን ለመቃወምና በህገ ወጥ መልኩ ስኳር እየተጓጓዘ ነው በሚል እንደሆነ አስረድተዋል። ጽዮን ግርማ ዝርዝር አላት።
በአምቦ ከተማ የሚገኙ ነዋሪዎች ለአሜሪካ ድምጽ እንደተናገሩት በሀገሪቱ የተፈጠረውን የስኳር እጥረት ተከትሎ በአምቦ ከተማ ላይም 1 ኪሎ ስኳር ከ65 እስከ 70 ብር እንደሚሸጥ ነው። እሱም ቢሆን እንደ ልብ እንደማይገኝ ገልጸው ትናንትናና ዛሬ ለተፈጠረው ግጭት መነሻው ይኸው ስኳር ነው ብለዋል። ስኳር የጫኑ መኪኖች በህገወጥ መንገድ እየተሻገሩ ነው የሚል መረጃን በመድረሱ ሰዎች እሱን ለመከላከል ዋና የመኪና መንገድ ላይ ወጥተው መንገድ በመዝጋት መኪና አላሳልፍ ብለዋል ይላሉ። ስሙን እንዳንጠቅስ የጠየቀን አንድ የከተማው ነዋሪ ሁኔታው ከጉደር ከተማ የተጀመረ ነው ሲል እንዲያስረዳል።
በህገወጥ መንገድ ስኳርና ቡና ያዘዋወራችሁ ተብሎ አምቦ ላይ ሶስት መኪና ተይዞ ነበር ከሶስት ቀን በፊት። ያንን መስሏቸው ሰዎች ያዙ። ሲይዙ ተፕሊስ ኖርማል ያናፈጥሽም ነው ኦልሬዲ ታጅቦ ነው የመጡት ማለት በሶስት በፓትሮል መኪና ማለት ነው።
ከየት ነበር የተነሳው?
የተነሱ እነሱ ከነቀምት ነው ምሉ ኖርማሊ። ሌላው ደግሞ ከድዴሳ ነው ምሉ። ትክክለኛ ኢንፎርሜሽን ኦልሬዲ ነቀምት መድረሳቸው ብቻ ነው የምታውቀው እንጂ ከየት እንደመጣ አይታወቁ።
ስለዚህ አምቦ ከተማ ላይ ሲደርስ ነው መኪናው የተያዘው?
ነው ጉደር ከተማ ላይ። ከዛ በኋላ ጉደር ላይ ተያዙ። አራት ልጆች ተመጡ። አንዱ የኦሮሚያ ፈጥኖ ደራሽ ነው። ከዛ ሌላ ሶስቱ ሲቪል ናቸው። ሌሎቹ ሰዎች ሸሽቶ ወደ ቤታቸው ሲሄዱ የቀሩትን ሶስት መኪና ወደ አሁኑ ወደ ካምፓቸው ያስገቡት ማለት ነው። ያ እነዛ ሶስቱ መኪኖች ምን እንደጫኑ ምን እንደሆነ አይታወቅም።
ስለዚህ ከዛ
በኋላ ነው ላምቦ ጥሪያቸውን የጉደር ልጆች ለአምቦ ጥሪ አደረሱ። እንዲህ እንዲህ መኪና አልፈዋል እንዳታሳልፉ የሚባል ማለት ነው። ከዛ በኋላ አምቦ መውጫ ላይ መንገድ ተዘጋ። አምቦ ሙሉ ለሙሉ ከተማውን መንገድ ተዘጋ። ከዛ ሲጠብቁ ታደሩ። ምንም የመጣ ነገር የለም ሌሊቱን ሙሉ። ዛሬ ጠዋት ላይ 12:30 ላይ ስድስት ኦራል መኪና ከአዲስ አበባ እና ተሳቢ ዶዘር መንገድ የተዘጋበትን ወይ ምናምኖች የሚገፉትን እሱን ጭኖ መጡ። አምቦ መግቢያ ላይ ከአዲስ አበባ ወደ አምቦ መግቢያ ማለት ነው። እዛ ላይ መኪናውን አወረዱ። የተወሰነ ኦልሬዲ ከዛ አንቱን አስገፉና ወደ አሁኑ ተኩስ የተጀመረ ማለት ነው። በዛን ሰዓት ወጣቶችም ልጆችም ወደ ቤት አልገቡም፣ መንገድ ላይ ነበሩ። ከዛ በኋላ ኖርማል እዛ መጀመሪያ ላይ ምንም የተመታ ሰው የለም። ወደ መሀል ከተማ ኖርማል፣ መሀል ከተማ ደግሞ ሌሎች መኪናዎች የዘጉ ነበሩ። በመኪናው ኃይል መግባት ስላልቻሉ በእግር ነው የገቡት። መሀል መናራ አካባቢ ደረሱና ሁለት ሰዎችን፣ አንድ ሴትና አንድ ወንድ የመጀመሪያ የመታቸው እነሱ ነው። ከዛ በኋላ ኖርማሊ ጨዋጨዋ ተሰማ። ከዛ በኋላ ከግራም ከቀኝም ሰው ይጨዋል። በቃ እነሱ ወደ ታች ነው እንትን ያደረጓቸው። አሁን የሰው የሞተ ሰው እስካሁን ድረስ የምታወቀው በትክክለኛ የምታወቀው ወደ 12 ሰው ደርሰዋል በአሁን ሰዓት ማለት ነው።
ያነጋገርነው ሌላ ነዋሪ ደግሞ እኔ በአይን ያየሁት ሁለት ተማሪዎችን ጨምሮ በዛሬው ዕለት የስምንት ሰው ህይወት አልፏል ብሏል። የአምቦ ከተማ የኮሚኒኬሽን ጉዳዮች ኃላፊ አቶ ጋዲሳ ደሳለኝ ስለ ሁኔታው ለአሜሪካ ድምጽ እንዳስረዱት ህገ ወጥ ስኳር እየተዘዋወረ ነው በሚል ለተቃውሞ ዋና መንገድ ላይ በወጡ ወጣቶች ላይ ተኩስ ተከፍቶባቸው ተገድለዋል ብለዋል።
እስከ 10 ሰው ሞቷል። የቆሰለ ወደ 15 በላይ ናቸው።
የክልሉ መንግስት ይህንን የሚያውቀው አይመስለኝም ያሉት አቶ ጋዲሳ ዛሬ ትምህርት ቤቶችና የመንግስት መስሪያ ቤቶች ዝግ እንደነበሩ ጠቅሰው ድንገት ነው ተኩስ የተጀመረው ብለዋል።
መከላከያ ሰራዊቶች ናቸው የገደሉ ሰው። በአጠቃላይ ደግሞ ጸጉራቸው ላይ በቀይ ኮፍያ ያላቸው እና አሉ። ሌሎችም ደግሞ ከሆሚቾ የመጡት አሉ። በአጠቃላይ አሁን የተለያዩ እንትና ነው። አንድ አጋዝ ምናምን ብቻም አይደለም፣ የተለያዩ ናቸው እነሱ። እኛ ወደ እነሱ ቀርበን ማየትም አንችልም፣ በጣም ፈራችኋለን።
ለተቃውሞ የወጡት ወጣቶች መንገድ ዘግተው መኪኖችን ማቃጠላቸውንም ተናግረዋል።
የተቃጠለ ዳንጎቴ መኪና አለ፣ አንድም አለ። ሁለቱን አይቻለሁ፣ የዳንጎቴና የቴለር ተቃጥሏል። ሰው ከሞት በኋላ እነዚህ ልጆቹ ከሞቱ በኋላ ሰው በቃ የሆነ ኢሞሽን ውስጥ ገቡና በጣም ተናደው ያው እንደዚህ ነው ያደረጉ ይመስለኛል ልጆቹ።
አቶ ጋዲሳ በአምቦ ከተማ ውስጥ የተከሰተው ሁኔታ እጅግ አሳዛኝ መሆኑን ጨምረው ገልጸዋል።
አሁን ያለው ሪያሊቲ ከዚህ በኋላ እኛ አንደብቅም፣ የምንደብቅበትም ምክንያትም የለን። በቃ ያው እውነት ነው፣ ውሸት ውሸት ነው። እና ያለው ሪያሊቲ ለማንም መስጠት በጣም ዝግጁ ነው እኛ።
አብዛኞቹ ነዋሪዎች እንደሚሉት በከተማው የመብራትና የኢንተርኔት መቆራረጥ እንደነበር፣ ስልክ ማውራትም እንደሚያስፈራ ገልጸው ከተማው የጦር መሳሪያ በያዙና በታጠቁ ኃይሎች ቁጥጥር ስር ሆናለች ብለዋል።
ሁኔታው በጣም ከባድ ነው። ከጉራዩ ጀምሮ እስከ ወለጋ መንገዶች ተዘግተዋል። ህዝቡ ራሱን ለመከላከል ምክንያቱም እኛ መንግስት ነው የምንለው እንጂ ከውጭ የመጣብን ወረራ ብለን አንገምትም። ስለዚህ ህዝብን በግዳጅ እንደ ጠላት በህዝብ ገንዘብ የተገዛውን ወንድሞቻችን ናቸው ወታደሮች፣ ህዝብን ተፈጭቷል ብሎ ስለማንገምት ነገሩ መስመሩን ስቷል። ህግ አለ፣ ህገ መንግስት አለ፣ መንግስት አለ ብለን መንግስትን የምንጠይቀው ምንም ነገር የለም። የዓለም ህዝብ የኢትዮጵያ ህዝብ ከጎናችን ይቁምና እኛ ሰላም እንዲመጣልን የምንመኝ ይሆነ።
አብዛኞቹ ነዋሪዎች እንደሚሉት በከተማው የመብራትና የኢንተርኔት መቆራረጥ እንደነበር፣ ስልክ ማውራትም እንደሚያስፈራ ገልጸው ከተማው የጦር መሳሪያ በያዙና በታጠቁ ኃይሎች ቁጥጥር ስር ሆናለች ብለዋል። የኦሮሚያ ክልል የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አዲሱ አረጋ በአምቦ ከተማ ግጭት መኖሩንና የሰው ህይወት መጥፋቱን በፌስቡክ ገጻቸው ላይ አስፍረዋል። ምላሻቸውን ለማግኘት ሞክረን ግን ስልካቸው ዝግ ነው የሚል ምላሽ ስላለው ልናገኛቸው አልቻልንም። የፌደራል የኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ ዶክተር ነገሪ ሌንጮም ስልካቸው አይመልስም። በተያያዘ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በዛሬው ዕለት በፌስቡክ ገጹ ላይ ባወጣው ጽሁፍ በእጅጉ የሚረብሽ ሁከትና ግድያዎች በአምቦ ከተማ ዛሬ መከሰታቸውን በዘገባዎች ሰምተናል። በኢትዮጵያ ዜጎች በሰላምና በፍጹም ነጻነት ሀሳባቸውን እንዲገልጹ ማበረታታት ግጭቶችን በሰላማዊ መንገድ ለመፍታት እድል እንደሚፈጥር ልናሰምርበት እንወዳለን ብሏል።
ጽዮንን ለዘገባው እናመሰግናለን። በመግቢያው እንዳልናቸው አምስት ኢትዮጵያዊ ሙዚቀኞች ለከፍተኛ የአፍሪካ ሽልማት ታጭተዋል። የጋቢና ዲጄ ፋትሱ እዚህ ይገኛል። ዲጄ እነማን ናቸው? እንግዳም አለ።
አዎ፣ ዛሬ እንግዳችን እንግዲህ አንዱ እጩ ሄኖክ ማሪ ነው። ያለፈው ዓመት አሸንፏል። ከሱ ውጭ እንግዲህ ክብሮም በጃዝ ስንሻው፣ እንደዚሁ በዳንስ ሆል፣ በሬጌ ወይና ወንደሰን ደግሞ በኢንስፕሬሽናል፣ አምል ማላባት ደግሞ በትራዲሽናል አምስት ኢትዮጵያኖች ታጭተዋል በዘንድሮ
አምስት ናቸው። ነገ ሱራፌል ሽፈራው ዲጄ ፋቱ ጋቢና ሙዚቃ ላይ በእንግድነት ብዙዎቹን ይዟቸው ይቀርባል። ዛሬ ከሄኖክ ጋር ያደረገው ቃለ ምልልስ ይቅራል።
ባለፈው ዓመት እንግዲህ በመላው አፍሪካ ኮንቲኔንታል ካተጎሪ የቤስት አር&ቢ ኤንድ ሶል አርቲስት ተብዬታቸው ከዛ እንደው ማሸነፍን ትልቅ ደስታ ነበረ። በዘንድሮም ደግሞ እንግዲህ ፍቅር ይሻላል በሚለው ዜማ በሁለት ካተጎሪዎች ማለትም በሪጅናል ካተጎሪ ቤስት ሜል አርቲስት ኦን ኢስተርን አፍሪካን ሪጅን ኤንድ በመላው አፍሪካ ኮንቲኔንታል ደግሞ ቤስት ሬጌ ራጋ ዳንስ ሆል አርቲስት ኦር ግሩፕ በሚለው በሁለት በኩል ታጭቻለሁ ማለት ነው።
እንዴት ነው አዲሱ እጩነት ስሜት ምን ፈጠረብህ?
የአሁኑ ትንሽ ታፍ ነው። ምንድን ነው አሁን ኖሚኒዎቹን እያየሁኝ ነው እና አንተ ማየት ትችላለህ። ኢስተርን አፍሪካ ላይ እነ ዳይመንድ ፕላቲነምዝ አሉ፣ እነ አሊኪባ በጣም ጃይንት ናቸው፣ ትልልቅ አርቲስቶች ናቸው። ሬጌም ካተጎሪ ውስጥ እነ ቱፌስ ወይም ቱባባ ትልልቅ የአፍሪካ አርቲስቶች አሉ እና እንደ ቀላል አይደለም። ቀላል አይደለም ስልህ ግን ለእኔ ከሽልማቱም ከመጣጨቱም ከሁሉም ነገር በላይ ያስደስተኝ ኢትዮጵያን እዛ ቦታ ላይ ማስጠራት መቻላችን በራሱ ትልቅ አቺቭመንት ነው። እንደ ኢትዮጵያዊ አርቲስት እኔም ጓደኞቼም መታጨትም ማሸነፍም ድል ነው ለኛ።
ካለፈው ዓመት ጀምሮ እስካሁን ድረስ የተጓዝካቸው መንገዶች አሉ። ባለፈው ማሸነፍህ እንዲሁም በአሁኑ መታጨትህ ከዚህ በፊትም ደግሞ ኮክ ስቱዲዮ ላይም አይቻለሁ እና እነዚህ አይነት ነገሮች ምን ፈጠሩልህ ለአንተ?
ከኮክ ስቱዲዮ ጀምሮ እስካሁን ያለሁት ምንድን ነው ኤክስፒሪየንስ አፍሪካ ውስጥ ትልልቅ ቦታ የደረሱት አርቲስቶች ምንድን ነው እያደረጉ ያሉት፣ እሱን ፌስ እያደረግኩኝ ነው። በተቻለኝ መጠን እንዴት ነው እዚህ ጋር የሚደረሰው፣ እንዴት ነው ኮላቦሬት የሚያደርጉት፣ እንዴት ነው ራሳቸውን ማርኬት የሚያደርጉት፣ እሱን ትምህርት ነው ለእኔ። አሁን ትምህርት ላይ ነው ብዬ ነው የማምነው። ከዛ ከባለፈው ዓመት በተሻለ አሁን የኮላቦሬሽን ስራዎች ጀምረናል። ዘፈኖች እየጻፍን ነው ከተለያዩ የአፍሪካ አርቲስቶች ጋር፣ ከአዲስ አበባ ሌጎስ፣ ከአዲስ አበባ ናይሮቢ እየተነጋገርን እየተደዋወልን ስራዎችን ጀምረናል ነው። እሱን ወደ ማድረግ ሄደናል።
ምን ምን ጥያቄዎች ወይም ቀረቡልህ ወይም መንገዱ እንዴት ይመስላል?
ጥቂት ምሳሌዎችን ልንገር ፋቱ። ወደ ሁለት ሶስት የናይጄሪያ አርቲስቶችን ስጠይቅ ዋይዶንት ዩ ሙቭ ቱ ሌጎስ ነው የሚሉ። በቃ ሙቭ አድርግ ሌ በመላላክ የሚሆን ነገር አይደለም ለእነሱ አሁን አልታያቸውም። ሙቭ ብታደረግ ይቀላል ይለዋል። ሲኑ ላይ እዛ ሚዚክ ሲን ላይ መገኘት አቬላብሊቲ ሁለቱን ለማስታረቅ እየሞከርኩ ነው። ግን ከኢኮኖሚ ጀምሮ በጣም ብዙ ነገር ዲማንድ ያደርጋል። ለምን የእነሱ ቲንኪንግ ለሙያው የሚያስፈልገውን ኢንቨስትመንት በሙሉ የሚሰጥ ሪሶርስ አላቸው። ከካምፓኒ ጀምሮ ከሚውዚክ ኤጀንቶች ፕሮዲሰሮች ጀምሮ ፊድ ያደርጋል። ሲኑ ላይ ኤነርጂያቸውን ያስቀምጣሉ ከኢኮኖሚ አንጻር እና ኢኮኖሚም ይገድበናል እኛን። ተነስተው ማያሚ ና ቢልህ ማያሚ ተነስተህ መሄድ የምትችልበትን አይነት አቅም ይጠይቃል። ምክንያቱም ሁሉም ትራቭል ያደርጋሉ። ኢቭን አብዛኞቹ አርቲስቶች ዩናይትድ ስቴትስ ነው ቤዝ ያደረጉት። ያ ቁጭ ብለው ነው ስራቸውንም የሚሰሩት። ለምን ከብዙ ነገር ከሎጂስቲክ አንጻር ኢኮኖሚካሊ ትልቅ አቅም ይጠይቃል እነሱ የደረሱበት ቦታ። እንደዛ አይነት ቻሌንጆች አሉ፣ ግን ተስፋ አላቸው ቢያንስ በፖቴንሻል እና በብቃት እንደማናንስ እንደምንችል እያረጋገጥን ነው። እና እግዚአብሔር ጋር እንግዲህ እስኪ መልፋት የምንችለው ይሆናል እየለፋን።
ይህንን ለማግኘት እኮ እነሱ የሰሩት ግራውንድ ወርክ አለ፣ የሰሩት ስራ አለ ብዬ አስባለሁ። አሁን በእኛ አርቲስቶች ዘንድ የማላየውን ነገር ነው። ላይክ አሁን ለምሳሌ ኦንላይን ማርኬቲንጋችን፣ ኦንላይን ራሳችን ማርኬት የምናደርገው የምንሸጠው በተለያዩ ሶሻል ሚዲያዎች ላይ አንታዩ፣ ምንም ነገር የለም፣ ራሳችንን አንሸጥም። ፎሎወራችንን ሲጽፉልን ወዲያው አንመልስም። ዌብሳይት ኢሜይል አድርገን ዌብሳይት ሴት አፕ አድርገን ምናምን አንታይም። ዩ ኖ እነዚህ ሬከርድ ሌብሎች ይህንን ይፈልጋሉ። ሄኖክ ማሪ ነኝ ምናምን ብለህ ብትልክለት ማይኖክ ማሪ ነው ብሎ ኦንላይን ላይ ሰርች ያደርጋል። ሳውንድ ክላውድ የሚባላል፣ ቢት ቦክስ፣ እንደዚህ አይነት ሰዎች ላይ ሳምፕሎች አናስቀምጥ ምናምን እና እንደዚህ አይነት ነገሮች አይታዩም። እና በዚህ ላይ ምን አስተያየት አለህ ነው?
የሚገርም ጥሩ ጥያቄ ነው ጠየቅከኝ ፋሱ። እንግዲህ አንተም እዚህ ሀገር እያለ የምታስታውሰው ከሆነ አንድ ኢትዮጵያዊ ድምፃዊ ወይ ሙዚቀኛ ከዜሮ እስከ መቶ ያለችዋን መንገድ ብቻውን ነው የሚጓዘው። ራሱ ዜማ ይገዛል፣ ግጥም ይገዛል፣ አቀናባሪ ጋር ሄዶ ይከፍላል። ከዛ ሲዲን ይዞ ሄዶ መርካቶ ላሉ ሙዚቀኞች ይሸጣል። ከሸጠ በኋላ ሬዲዮ ለሬዲዮ ይዞራል፣ ቲቪ ይዞራል፣ ቲቪ ቪዲዮን ይሸጣል። ይህ ሁሉ ጉዞ እንዳለመታደል ሆኖ ብቻው ነው የሚጓዘው። ኦንቶፕ ኦፍ ቲስ ከአለም ስታንዳርድ ጋር አንተ እንዳልከው ራሱን ዩቲዩብ ላይ ከቨር እየሰራ ለማስተዋወቅ ደግሞ ንቃት፣ እንደገና አቅም፣ እንደገና ፎከስ የሚያስፈልጋል። ይህ ሁሉ ነገር ምንድን ነው የሚያግዝ ሰው ሲኖር እውነት ነው ይፈጥናል። በጣም በጥቂቱ እኛ እየሞከርን ነው። እውነት ለመናገር እኔ በግሌ ጆኒ ራጋ ቅርብ ያሉ ሰዎች እንሞክር ኖረናል። አሁን ለምሳሌ እኔ አልበሜን ካወጣው በኋላ ኦንላይን ለመሸጥ ወደ 38 ሳይት ላይ ኪንኮር በሚባል ትልቅ እንደ ኤጀንት አይነት ኦንላይን ላይ ያለ አፕሊኬሽን እንትን ነው 38 ሳይት ላይ እነሱ አቬለብል ያደረጉታል። እንደ አንተ ኤጀንት ሆነው ይሸጡታል። ከእሱ ጋር ተፈራርሜ ነው አይቲዩንስ ላይም ሸዛምን፣ ስፖቲፋይ፣ ጉግል ፕሌይ እንደዚህ የመሳሰሉት ላይ ይሸጣል ያለው። አሁን ግን ገብተህ የኔን ሴል ብታየው በጣም ነው የሚያሳዝንህ። ለምን ካልከኝ ይህንን ፕሮሞት አድርጎ አስተዋውቆ እንዲሸጥ የመጋበዝ እንትን የለውም። ቁጭ ብሎ ብቻ ሱቆቹ ላይ አቬለብል ያደርጋል፣ እንዲሸጡ ያደርጋል። ይህንን ደግሞ ኢንካሬጅ የሚያደርግ ሌላ ደግሞ ዌብሳይት ያስፈልጋል። ህዝቡ ጋር እየደረሰ ብዙ እዚህ ላይ ያለ ደግሞ የሚል ቀስቃሽ ያስፈልጋል። አሁንም ወስጄ ከምን ጋር እያያዘዋለሁ? ይሄ ከአቅም ጋር ከኢኮኖሚካል ባክግራውንድ አንጻር አየዋለሁ። ለምን እዚህ ላይ ዲፓርትመንት ያስፈልጋል። አንድ አርቲስት አሁን ጀስቲን ቢበር ከኋላው ማኔጀር፣ ኤጀንት፣ ፐብሊክ እንትን ላይ ፒአር የሚሰራ በጣም ብዙ ሰው አለ አብሯቸው። አንድ ሰው መጥቶ ሲያስፈርማቸው፣ ሪከርድ ሌብል ሲያስፈርማቸው፣ ይህን ነገር ከኋላቸው ሰፖርት አለ። ፕላስ ወደዛ ለመንገድ ሲሄዱ ደግሞ በጥቂቱም ቢሆን እንደ ካልቸር እነሱ ያውቁታል። ሰንባድ የሄደበትን መንገድ በቀላሉ በዛ ለመሄድ ይሄዳሉ። እኛ እንዳለመታደል ሜንተር ሆኖ የሚያሳየን አልነበረም። ብዙዎቻችን በራሳችን ነው ቆፍረን እዚህ ጋችን ጋር የደረስ ነው። እና አንዳንዱ እንደውም ምን ይሰራልሃል ዌብሳይት ይልሃል፣ ማኔጀር ምን ይሰራልሃል ይልሃል። ለጎራ የምታደርገው ነው የሚመስለው፣ ራንድ ያግዝህ አይደል። ቅርብ ጊዜ ነው እንደውም ማኔጀር አለኝ ስትል ሰው አክሴፕት ማድረግ የጀመረው። ከጥቂት ዓመታት በፊት ማኔጀር አለኝ ብትል ኧረ ጠግቧል፣ ስራ አይፈልግም ነው የምትባለው። በቃ ብዙ ነገራችን ትራዲሽናል ነው። ትንሽ ወደ ኋላ ቀረት ያልንበት ነገር አለና ከዛ አንጻር ዲስከሬጅ የሚያደርጉ ብዙ ነገሮች አሉ። አያስፈልጉም ግን እያልኩ አይደለም። እውነት ነው፣ በጣም መራመድ ያለብን እኩል ከዓለም ጋር ልናስተካክለው የሚገባ ነገር ነው ሁላችንም።
በጣም አሪፍ። እንግዲህ በመጨረሻ ላይ ማስተላለፍ የምትፈልገው መልዕክት?
ቴንኪው፣ በጣም ነው የማመሰግነው ፋቱ። እንግዲህ ሁልጊዜ ከጎናችን ያለው የሙዚቃችን ወዳጅ አፍቃሪ፣ አሁን እስከ ኖቨምበር 9 ድረስ የመምረጥ እድሉ ስላለን፣ ኖቨምበር 11 ነው አዋርድ ስነ ስርዓቱ፣ 9 ላይ ይዘጋል። ስለዚህ በአፍሪማ.ኦርግ ላይ የገቡ ድምፅ እንዲሰጡልን እጠይቃለሁ። አፍሪማ.ኦርግ ብለው ገብተው እኔንም ጓደኞቼንም ድምፃቸውን በመስጠት እንዲያግዙን። እኛ ብቻ አይደለንም የምናሸንፈው፣ ኢትዮጵያ ከኋላችን አለች እና እንድናሸንፍ፣ በአርት ደግሞ ኢትዮጵያን ስም ካርታው ላይ እንድናስመዘግብ እንዲረዱን እጠይቃለሁ። በቅድሚያ ደግሞ በጣም እግዚአብሔር ይስጥልኝ አመሰግናለሁ ላለው ለሁሉም ለሚተባበሩ።
የምሽቱ የመጨረሻ ጋቢና እንግዳችን ጋዜጠኛ ናት ሌና ተፈራ። ስለ ስራዎቿ ከመስታወት አረጋው ጋር ያደረገችው ቃለ ምልልስ የመጨረሻ ክፍል ይቀርባል።
Good evening. I bring you greetings on behalf of Congresswoman Donna Edwards, who could not make it here this evening, but she did write a letter for Helena.
እንግዲህ ወደ ቼስ ድሪም እንምጣ። ይህ የባህል ምሽት አላማው ምንድን ነው? በየአመቱ ውስጥ ታሳትፏቸው ሰዎች እነማን ናቸው?
ቼስ ዘ ድሪም የክብር ለጥበብ የእንግሊዝኛ አለም አቀፋዊ ቨርዥን ነው ማለት እችላለሁ። ኢትዮጵያ የተጀመረው ክብር ለጥበብ፣ እዚህ ደግሞ ቼስ ዘ ድሪም ብዬ ድርጅቱን ስመሰረት ህልሜን መከተል፣ የትም ብሄድ አትላንቲክ ብሻገርም ኢትዮጵያም ብሄድም የትም ሀገር ብሆን እኔ ነኝ ህልሜ፣ የትም ሊከተለኝና ልከተለው ይገባል ነው። ቼስ ዘ ድሪም ስር ባህል አለ፣ ጥበብ አለ፣ ፋሽን አለ፣ ሙዚቃ አለ፣ ሁሉ ነገር አለ። ልዩነቱ ከዛኛው ከክብር ለጥበቡ አለም አቀፋዊ ይዘት አለው። ይሄ ጠቅላላ አፍሪካውያንን ያቅፋል፣ አሜሪካውያንን ያቅፋል፣ ማንኛውም አይነት አውሮፓውያንንም ሁሉንም ያካተተ ነው። እርግጥ መስራቾቹ አፍሪካ በቀል ነን፣ እኔም አፍሪካ አሜሪካዊቷም ምክትል መስራቼ። በነገራችን ላይ የቼስ ዘ ድሪም ድምስ ፈሃሪ የሚባል ማጋዚን አለ። ፈሃሪ የስዋሂሊ ቃል ነው፣ ኩራት ክብር እንደማለት ነው። እና ፈሃሪ የሚባል መጽሔት አለን፣ ዌብሳይታችን ላይ አለ። በአመት ሁለት ጊዜ ነው የምናወጣው። ያው የቼስ ዘ ድሪምን አላማ ማንጸባረቅ ነው። የሁሉንም ከዛም ከታችም ከአሜሪካም ከዩሮፕም ከሁሉም የምንሰበስበውን ምሁሩን በአፍሪካ ጉዳይ ብዙ የሰሩ ትልልቅ ፕሮፌሰሮች አሁን የፔን ስቴት ዩኒቨርሲቲ ቶማስ ሄይል የሚባሉ ትልልቅ መጽሐፍ የጻፉ ሰውዬ ናቸው። እነ ፕሮፌሰር ኬ ሸለማይ ኤትኖሚዚኮሎጂስት ናቸው። ብዙ በኢትዮጵያም ላይ የሰሩ ኢትዮጵያም የኖሩ የነበሩ ናቸው። እንደነሱ አይነት ሰዎችን ከአፍሪካ ጋር ቁርኝት ያላቸው ባህላችንን ሙዚቃችንን ለዓለም ያስተዋወቁልን እና ኢቭኒንግ ኦፍ ካልቸርስ ዙሪያ አላማው ምንድን ነው? የ2016 ኦገስት ላይ ነው የጀመርኩት። ዋናው አላማ ባህልን መሰረት አድርጎ ሰው በዘሩ በቀለሙ በሃይማኖቱ ይሄ አሁን አለማችን ውስጥ የምናየውን ውጥንቅጥ መምታት መስበር ነው ዋነኛ አላማው። አንድ ነገር ለማዘጋጀት ያለውን ፈተና የምናውቀው ነው። ግን ህልሜን እውን ለማድረግ ውስጥ ያለውን አይቸው ተግባራዊ አድርጌ ለማየት በምንም አይነት እኔ ፈተና ፈርቻ አልቀመጥም። እና እዚህ ኢቭኒንግ ኦፍ ካልቸርስ ውስጥ ባህላት አሉ፣ የተለያዩ ወግ ባህል፣ ሙዚቃ አለ፣ ስነ አልባሳት አሉ፣ ምግብ አለ። ሁሉንም ነገር መወከል ነው የምንፈልገው። እና ደስ ይላል ስታዩ። እኔ ባለፈው አመት በጣም በደስታ ነው የደነገጥኩት። ባይተዋር ነኝ፣ ከሰው ሀገር ነው የመጣሁት። በጣም ብዙ ፈተና አለና ይቀበሉት ይሆን አይቀበሉት ይሆን? የምፈልገው ሁሉንም ማቀፍ ነው። እና ግር ብሎ ነው ሰው ሁሉ የመጣው። 6 የፋሽን ዲዛይነሮች ነበሩ፣ ከካሪቢያን፣ ከአሜሪካ 2፣ ከኢትዮጵያ 2፣ ከጋና 1። ባለፈው አመት ፋሽን ትዕይንት ነበረን። በጎኑ ደግሞ ሰብአዊ የሆነ አንድ ርዕስ እንይዛለን። የቤት ውስጥ ጥቃት ትንሽ ነገር ሰብአዊ ነገር እናያይዝበታለን። በተለይ በዚህ አመት ደግሞ የኢትዮጵያንም አዲስ አመት ያከበርንበት አጋጣሚ ነበር እና ደስ ብሏቸው ነው ያዩት። እንስራ ተሸክመው ደስታ ሲዘን ሰባ ባልደራስ የጥንት እግዚአብሔር ይስጣቸው፣ እነሱንም ስማቸውን አነሳን ይህን ስላሳወቁን። እኛ ደግሞ ቼስ ዘ ድሪም አትላንቲክን አሻግሮ ደግሞ እዚህ ባዕድ ምድር ሊያስተዋውቀው ነው የሞከረው።
የኢትዮጵያ ሙዚቀኞችን አፍሪካ አህጉር አቀፍ የሆነ መድረኮች ላይ እንዲደርሱ ወይም እንዲበቁ ጥረት ካደረጉት መካከል አንዷ ነሽ።
ለምንድን ነው ማንሞክረው በሚል በተፈራ ፕሮሞሽን አማካኝነት መጻጻፍ ጀመርኩኝ እና ከኮራ ሰዎች ጋር ሳውዝ አፍሪካ ካሉት ጋር ና የኢትዮጵያ ሙዚቃ እኮ በምንም መልኩ አያንስም፣ እስቲ እንሞክር እና እንደ አጋጣሚ አጠገቤ የነበረው ያንን ተነሳሽነት ይዞ የመጣው ቴዎድሮስ ሞሲሳ ነበር። ቴዎድሮስ ሞሲሳን ደግሞ ያወቅኩት ጋዜጠኛው የሚል ዘፈን ዘፍኖ በቃ የጋዜጠኛን ትልቅ ሰውነት ሲያነሳ በቃ በዛ አጋጣሚ ነው የተዋወቅኩት እና ያንኑ ጋዜጠኛውን የሚለውን ይዞ ነው እንግዲህ ክሊፕ ተሰርቶ ባለው አቅም ከባድ ነበረ በዛን ጊዜ ያንን እንትን ለማድረግ እና እዛ ሄዶ ነበረ። ዮሴፍ ገብሬም በጣም በጣም ማደንቀው ሌላ ጀግና የሆነ ልጅ ነው። አንድ ዘፈኑን ይዞ ሄዶ ነበር እጩ ሆኖ። እርግጥ እንደነ ማህሙድ የመሳሰሉ ሰዎች ተወዳድረው በቢቢሲ 3 ላይም አሸንፈዋል። ግን የኮራው እንደው ፈር መቅደድ እንችላለን የሚለውን ለማሳየት ተፈራ ፕሮሞሽን ጥረት አድርጓል።
ህሊና፣ እንግዲህ ብዙ ያልተነበቡ ብዙ ብዙ ነገሮች አሉሽ። ብዙዎቹንም ማንሳት አንችልም። አሁን ግን ያለፍሽበትን የስራም የሙያውን ውጣ ውረድ መጽሐፍ እንደምታሳትም ይነግረሽኛል፣ መጽሐፍም እንደጀመርሽ ይነግረሽኛል።
ሌላ ዝርዝር ውስጥ መግባት አንችልም፣ ምክንያቱም ሰዓት ይገድበናል። ብዙ ልናወራ የምንችለው ነገር አለ። ከወሬው ባሻገር እኔ ልጠቅስ የምፈልገው ነገር ውስጣችን ያለውን ነገር ቆይ ነገ ቆይ ዛሬ ሳንል ተግባራዊ ማድረግ ፈተና በጣም ብዙ አለው። ፈተና አንፍራ ነው ማለት
እንግዲህ ህሊና ተፈራን አክብራን እዚህ ድረስ ለመጣችሁ እናመሰግናለን። ፕሮግራማችንን በዚሁ ተጠናቋል። ሄኖክ
ፌስቡክ አት ቪያ ማሪክ ላይ ታገኙናላችሁ። ስናስተናግዳችሁ ያመሸነው ሄኖክ ሰማግዘርና
እኔም መስታወት አድራጋው ነበርኩ።
መልካም ምሽት። ነገ እንገናኛለን።